ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጀነስልኝ እንደምን አመሻችሁ ቋንመጭቻችን። ዛሬ ሐሙስ ሰኔ 30 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ ኢትዮጵያ ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሰኔ 30 ቀን 947 ቀናት አለፋቸው። በኮሎኔሉ ዘረኛ አገዛዝ፣ በኦነግ፣ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከ መቼ? በቅድሚያ ዜና በማስከተልም ከሀገር ቤት የተላከልንን መልእክት እናሰማለን። በመጨረሻም ዘሃማ ቱማ የቀረበውን ሀሁ ፖለቲካ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ጀለን ወለጋ ዞን ሀዋገላን ወረዳ መንደር 20 ባገዛዙ የተጨፈጨፉ ተጨማሪ 70 አስክሬኖችን ከጫካ ውስጥ መገኘቱን ያካባቢ ነዋሪዎች ገለጹ። ከጭፍጨፋው የተረፈች አንዲት ህፃን ከሶስት ቀናት በላይ ከሆነው የእናቷ አስክሬን ላይ ጡት ስጠባ እንደተገኘችም ነዋሪዎቹ አክለዋል። መንደር 5 እና መቻራ የሰፈሩት ተፈናቃዮች ከፍተኛ ዶፍ ዝናብ እየወረደባቸው በአስቸጋሪ ሁኔታ ውስጥ በመሆናቸው አስቸኳይ እርዳታ እንደሚያስፈልጋቸው አሳውቀዋል። ከምዕራብ ወለጋ ጊምቢ ዞን ቶሌ ቀበሌ ከሰባ በላይ የሚሆኑና ከጭፍጨፋ የተረፉ የአማራ ተወላጆች ወደ አዲስ አበባ ለመግባት ሰበታ ከተማ ሲደርሱ በኦህዴድ አፋኝ ኃይል ተመልሰው ወደ አልታወቀ ቦታ ተይዘው እንደሄዱ ተነግሯል። ከወለጋ ካገዛዙ ግድያ አመልጠው ወደ አማራ አካባቢ የመጡ ተፈናቃዮች በራብ እየተሰቃየን ነው ሲሉ ብሶታቸውን አሰምተዋል። ከወለጋ ተፈናቅለው ደብረ ብርሃን ከተማ እንዲሁም በቃሉ ወረዳና አርጎባ ልዩ ወረዳ የሚገኙ ተፈናቃዮች በራብ እየተሰቃየን ነው ሲሉ በሚሰማ አካል አሳስበዋል። ከአንደኛው ዙር የኮሌሉ የጅምላ ጭፍጨፋ የተረፉ ተፈናቃዮች ወገኔ ብለው ወደ መጡበት አማራ አካባቢ ቢጠለሉም ተስፋ አስቆራጭ ነገር ማየታቸውን ተናግረዋል። ተፈናቃዮቹ ግማሾቹ አባትና እናቶቻቸውን ታላላቅ ወንድምና እህቶቻቸውን የተጨፈጨፉባቸው ወላጅ አልባ ህፃናትም እንዳሉበት ተነግሯል። 5000 የሚሆኑት እነዚህ ተፈናቃዮች ከመጡ ጀምረው ማንም ያገዛዙ አካል ዞር ብሎ እንዳላያቸውም ተቆሟል። ፍርድ ቤት እንዲለቀቁ የወሰነላቸው የጎንደር ዩኒቨርሲቲ የአማራ ተማሪዎች በአስቸኳይ እንዲለቀቁ የጎንደር ከተማ ወጣቶች አሳሰቡ። የጎንደር ዩኒቨርሲቲ የአማራ ተማሪዎች ለምን ለተጨፈጨፉት ድምጽ ሆናችሁ ተብለው በአገዛዙ መታፈናቸው የሚታወስ ነው። ተማሪዎቹን ፍርድ ቤት በዋስና ቢለቃቸውም የመጣልኝ የመልቀቂያ ደብዳቤ ፕሮሲጀሩን የተበቀ አይደለምና አለቅም ሲል ከተረኛው የስድስተኛ ፖሊስ ጣቢያ ታሳሪዎቹን እንዳገታቸው ተነግሯል። ስለሆነም ታሳሪዎቹ በአስቸኳይ እንዲለቀቁ ህዝቡ ድምጽ እንዲሆናቸው አሳስበዋል። የኦህዴድ አፋኝ ኃይል በአስቸኳይ ያማራውን አካባቢ ለቆ መውጣት አለበት ተባለ። አፋኙ የኦህዴድ ሰራዊት አማራን ለቆ ካልወጣ የአማራ ፋኖ የተመጣጠነ እርምጃ እንደሚወስድ ገልጿል። ፈረዝቡ ግራኝ አብይ አህመድ ያማራን ዘር ከመድረገች ለማጥፋት ለተቀን እየሰራ ይገኛል። በአሁኑ ሰዓት በአማራ አካባቢ በሰፊው የመከላከያ ልብስ ለብሶ ፋኖን እያሳደደና እየገደለ ያለው የኦህዴድ ጨቋኝ ኃይል መሆኑን ለመጥቀስ እንወዳለን ብለዋል። በመሆኑም የኦህዴድ አፋኝ ኃይል በአስቸኳይ የአማራን አካባቢ ለቆ መውጣት ካልሆነ በስተቀር ለበርካታ ሰቆቃ ይዳረጋል ብለዋል። በደቡብ በጎማይዴ ወረዳ አራት የኦርቶዶክስ ተዋህዶ አማንያን በአገዛዙ ተገድለዋል። ንጹሃኑ ሁለቱ ከደጃፋቸው ላይ ሁለቱ ደግሞ ካልጋቸው ሳይነሱ የደቡብ አካባቢ ጨቋኝ አገዛዝ ኃይል መጨፍጨፋቸው ተነግሯል። አገዛዙ የገደለውን ገድሎ ሰባት የሚሆኑ ንጹሃን ነዋሪዎችን ደግሞ አፍኖ መውሰዱ ተጠቁሟል። በኢትዮጵያዊነቱ የሚያምነው ንጹህ ዜጋ በአገዛዙ አፈና መድረሻ ማጣቱንም ለበርካታ ሚዲያዎች ንጹሃኑ እየተናገሩ ይገኛሉ። እንደ ነዋሪዎቹ ገለጻ በአራት ዓመት ውስጥ ከዛ ቀበሌ ብቻ 200 በላይ የሚሆኑ ወገኖች በግፍ በአገዛዙ መጨፍጨፋቸውን ተናግረዋል። በአዲስ አበባ አቃቂ ቃሊቲ ትምህርት ቤት የጠባቡ ኦህዴድ የኦሮሞ ባንዲራ ካልተውለበለበ በሚል ጠባብ አስተሳሰብ ከተማሪዎች ጋር ግጭት መፍጠሩ ተገለጸ። በአዲስ አበባ ትምህርት ቤቶች የኦሮሞኛ ቋንቋ ተናጋሪ መምህራንም በተማሪዎች ላይ ድንጋይ መወርወራቸውና የተለያዩ ቅጣቶችን እያሳረፉ ተማሪዎችን ከቀለም ትምህርት ገበታቸው እያፈናቀሉ መሆናቸውን ተነግሯል። ለዛሬው ያዘጋጀነው የሰዓቱ ዜና በዚህ አብቅቷል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
አባቶቹ መስዋዕትነት የከፈሉለትን ሀገር አደራ የሚበላ ትውልድ ከንትርክ ከትችትና ከማህበራዊ ድርጎኝነት ሊወጣ ይገባል። ታላቁ የአማራ ህዝብ ዘመን ባፈራቸው አሻጥር ፖለቲከኞች ተጠልፏል። ማህበራዊ መስተጋብሩ ተዛብቷል። አማራነት ከምድር በላይ በተፈጠሩ ሰው ሰራሽ አውሬዎች ዘሩ እንዲጠፋ እየተደረገ ይገኛል። የአማራ ህዝብ የዘመናት ችግሮች የማይቀየሩና የማይለወጡ እስኪመስሉ ድረስ ስር ሰደዋል። ህዝባችን አንጀት በሌላቸው ክርስቲያኖች እየተመራ ድፍን 31 ዓመታትን አስቆጥሯል። አማራን የሚጠላው አገዛዝ ደግሞ ከቀዳማዊ ኃይለ ሥላሴ ጀምሮ እስካሁን ጉደኛ አገዛዝ ድረስ ማህበራዊ ዝቅጠት ውስጥ ይገኛል። የአማራ ፖለቲካው መነሻውም መድረሻውም ሁሉ ሳይታወቅ ባሰልች መንገድ ላይ ነው። አማራነት ሞት ሲል የነበረው ከሃዲ ቡድን ባነስተኛ ፍርፋሪ በኮሌሉ ወንበር እየተረመጠመጠ የታላቁን ህዝብ አደራ በልቷል። ስለሆነም ህዝባችን በብዙሃን ስነ ልቦናው እየተጎዳ ከውስጡ በተፈጠሩ ባንዳዎች መሆኑ ይታወቃል። የአማራ ህዝብ የአማራ ፖለቲካ ከስሩ በበሽታ አምጭ ተዋሲያን የተመረዘ በመሆኑ እስካሁን ድረስ ከበሽታው አልተፈወሰም። የዚህ ትውልድ ታላቅ አደራ የሆነው አስተምሮ ሁሉ በቁማር እንዲበላ ያደረጉት ኃይሎች ሁሉ መታገል ባለመቻሉ የትውልዱ አደራ በሰነፍ ፖለቲከኞች እጅ ሆኖ የቁስ ሰቀቀን ማሟያ ሆኖ ቀጥሏል። አማራነትን ለመናኛ ጥቅም የሚጠቀሙ ሁሉ በትውልዱ ዘንድ ከታሪካዊ ተጠያቂነት አያልፍም። በታሪካችን ታላቅ ህዝብ የሚወክለውን እውነተኛ አታጋይ 50 ዓመት በጽናት የኖረ ኢህአፓ በጭንቅ ዘመን የሀገር ፍቅር አመጡ የወለደው የኢትዮጵያ የቁርጥ ቀን ልጅ ነው። የኢትዮጵያ ታሪክ ሁሉንም ክፍለ ሀገሮች ያማከለ ላይፈጽም የማይጀምር ኢህአፓ አገራችንን ሙሉ በሙሉ ከፈላጭ ቆራጭ አገዛዝ ነጻ የሚያወጣበት ጊዜው ሩቅ አይሆንም። ስለዚህ ኢትዮጵያውያን ከህዝባዊ ፓርቲያችን ጎን መሰለፍ ብቸኛው አማራጫችን መሆኑን አውቀን የአማራን ባህሎችና ወጎች በሚጣረስ መልኩ ለነፍሰ በለው አገዛዝ ወንበርና ለጥቂት ባለሀብቶች በማሸሻጭነት ከሚውሉ የጎጥ ፖለቲከኞች ራሳችንን መጠበቅ ይኖርብናል። ትውልድ ሆይ መባከን፣ መቆዘም፣ ማልቀስና መነፍረቅ የአማራን ህዝብ እሴት አይወክልም። ተንካስላንትያ የሚወጣ ትግልን በመውለድ ታሪካዊ ኃላፊነታችንን እንወጣ ዘንድ እንገብጋቢ ጊዜ ላይ እንገኛለን። ዘመኑን የዋጀ ትግል መውለድ እንደተቀዳሚ ተግባር በመሆኑ ከድርብርብ አጀንዳና ከጥገኛ ፖለቲካ ወጥተን በህቡ ስራን በመፈጸም በአንድ ወጥ ትግል እንሰለፍ ዘንድ ኢህአፓ ጥሪውን ያስተጋባል። በኢትዮጵያ ውስጥ ባሳለፍነው የተረኞች ምርጫ የተሳተፉ ከሰባ በላይ ተፎካካሪ ነን የሚሉ ፓርቲዎች አሉ። እነዚህ ፓርቲዎች ውስጣቸው ሲመረመር ብልጽግና ወይም ደግሞ የኮሎኔሉ የውስጥ አዋቂ ወዳደሮች ናቸው። በዚህ ወቅት ብዙሃኑ የፋኖ ሰራዊት በጫካ ውስጥ ቢሆንም ነገሮችን ሁሉ ካዳኙ ካሜራ ጀርባ አድርጎ በቀላሉ ባገዛዙ ከመጠመድ ለመዳን የህቡ አደረጃጀትን ተግባራዊ ከማድረግ አንጻር የሚቀር ነገር እንዳለ ይወሰድ። ሆኖም ግን የተወሰኑ ፋኖች ጫካ ላለው ሰራዊት ሎጂስቲክ ማመቻቸት እንዳለባቸው ሊዘነጋ አይገባም። በእኔ እምነት ጥላት ፊቱ ባረረበት ጊዜ ፋኖ በገጠርም ሆነ በከተማ፣ በደጋም ሆነ በቆላ፣ በጫካም ሆነ በሜዳ ይኖራል፣ መኖርም አለበት። ይህ ካልሆነ ፋኖ የተከበበና ለቆረጣ ውጊያ የተመቸ ንጥል ሰራዊት ይሆናል። በንጹሃን ደም እጁን ያጨማለቀው መራሹ የኮሎኔሉ ኃይል መንግስት ከዚህ በኋላ ለሀገሪቱ እንደማይሆን ግልጽ ነው። ስለዚህም ምን እንጠብቃለን? ታላላቅ የኢህአፓ አመራርና አባላት አሉ። ጠጋ ብለን አገር የማዳንና መራር ትግል የማድረግ ጥበብን ከእነርሱ እንማር። ኮሎኔሉ ዛሬም ቢሆን ወለጋ ላይ አማራን እያሳረደ ይገኛል። ንጹሃን ኢትዮጵያውያን በእውነት በሀገራቸው ባይተዋርፉ ነው በሰቆቃ ላይ ይገኛሉ። የዛሬው ተረኛ የአማራ መታረጃ ደግሞ ቄለም ወለጋ ሀዋ ገላን ወረዳ ለምለም ቀበሌ መንደርያ መቻራ ከተማ ነው። እስካሁን ድረስ በአይን አይቶ የተረጋገጠ ከ300 በላይ የአማርኛ ተናጋሪዎች ልክ እንደ አውሬ በጅቦች ተበልተዋል። ነገር ግን በአገዛዙ ህዝብን ማረድ ስለተለመደ አሁን ብዙም አያስደነግጥም። ድንግጥ ብትለውም የሚደነግጥ የለም። ቁጥሩን ነው የሚጠይቅህ እንጂ 3000 አማራ መጨፍጨፉ ያልተሰማው ዜጋ 3000 ሰው ምን አላት? ካረሱ ደንታም አይደል። አገዛዙ ህዝብን በመብላት በማሳረድና በማረድ እየተሰማራ ነፍስ ለባ ቡድን ነው። ጭፍጨፋው ሰው ያደረገዋል ብሎ ማመን ቀርቶ ለማሰብ እንኳን የሚዘገን አገዛዙ ህዝባንን አንድ ቦታ ላይ በመሰብሰብ በጎንብ እንዲባዩ ተደርጓል። ለእንደ ፕላስቲክ በመቃጠል አይናቸውና ሰውነታቸው ላይ በማንጠባጠብ አሰቃይተው ገድለዋቸዋል። ምንም የማያውቁ ንጹሃን ህፃናት፣ ሴቶችና አዛውንቶች ዋነኛ የጭፍጨፋው ሰለባ ሲሆኑ ከ15 ቀን ህፃን እስከ 95 አመት ሽማግሌ ድረስ ያለ ረህራሄ በግፍት ተባገዛዙ ተገድለዋል። በመቶዎች የሚቆጠሩ ህፃናት ያለናትና አባት ቀርተዋል። ከጭፍጨፋው በታምር የተረፈው አዛውንቶች ያለ ጧሪ ቀባሪ ወላድ ማን ሆነው ወድቀዋል። ከሰው ህይወት በተጨማሪ ዘመናቸው ሙሉ የለፉበት ሀብት ንብረታቸው በመኪናና በጋሪና በሰው ኃይል ተጭኖ ተወስዷል። መጓጓዝ ያልቻለው ደግሞ ባለበት እንዲቃጠል ተደርጓል። ይህ ሁሉ የኮሎኔሉ እቅድ ነው። ከከብቶቻቸው ሙሉ በሙሉ ተነርተዋል። ለወትሮው ለሌላ የተርፉ የነበሩ ባላብቶች ዛሬ ወርሰውና ለብሰው የሚያድሩት ነገር አጥተው ሜዳ ላይ ወደቁ ሲሆን ቀለሞለጋ ላይ በግፍ የተገደሉት ገና ተቀብረው አላለቁም። ዳግም የጭፍጨፋ ስጋት እንዳለባቸውም ይገልጻሉ። የኢትዮጵያ ህዝብ ምን አጥፎ ይሆን እንደዚህ በወለጋ እንደዚህ በወሎ በአፋር በሶማሌና በኡመራ ምን ግፍ ቢኖርብን ይሆን? አስከሬን እየቆጠርን መኖር የተፈረደብን። የመተንፈሻ ጊዜ እንኳን ጠፋቆ ማረም ሲበዛ ይመራል ወገን የተነስ ካልሆነ ግን በሰማዓታት ተጋርሎ እዚህ የደረሰችን አገር እናጣታለን። የኮሌሉን ግፍ ያዩ አረጋውያን ጌታዊ ምን ነው የሞት ክለት ህዝብ ለምን ድጋሚ ይሙት እያሉ ያማራሉ። አሁን ግፉ ሞልቶ ከልክ በላይ አልፏል። በስቷል፣ ከፍቷል፣ ከርፍቷል። በንጹሃን ላይ ስለሚፈጸመው ኢሰባዊ ድርጊት መናገር በራሱ ሰባዊ ሞራል ከሚጠይቅበት ደረጃ በላይ ደርሷል። ችግሩ በዚህ ከቀጠለ ደግሞ መጪውም ከዚህኛው የከፋ መሆን ብቻ ሳይሆን ስለመኖራችንም በቂ ዋስትና ሊኖረን አይችልም። በመሆኑም እያለቅን ልቂታችንን አምነን መቀበልን እስከወዲያኛው ማስወገድ አለብን። ምክንያቱም እስክናልቅ ቁመን የምንጠብቅ እስክንጠፋ የማንከፋ ልንሆንም አንችልም አይገባምም። በየጊዜው ጅምላ ሞትን ብቻ ሳይሆን የሀዘን መግለጫ ተለማምዶ መኖር በራሱ ይበቃናል። አሁን ጉዳዩ የሀገር ጉዳይ ብቻ አይደለም። ክብር የሆነው የሰው ልጅ ህይወት ደግሞ ከሀገርም ከተፈጥሮም በላይ ነው። ሀገር ደግሞ ያለ ሰው ምንም ባዶ ናት። ያለ ሰውነት የእውነት ሀገር ሊኖር አይችልም። ሀገር የምትኖረውና የምትጸነው ሰው በዜግነቱና በሰውነቱ እኩል ሲከበር ነው። ይህ ደግሞ ሊተገበር የሚችለው አገዛዙን ከስሩ ነቅሎ በመጣል ኢህአፓን በማንገስና ኢትዮጵያዊነትን ከጽንፍ እስከ ጽንፍ በማሰር ብቻ ነው። ሁሉም በፍትሃዊነት የሚኖርባት እንጂ ለአንደኛው ገነት ለሌላኛው ደግሞ ሲኦል የምትሆን ኢትዮጵያ እንድትኖር የሚሻ ትውልድ የለም ሊኖርም አይችልም። ወለጋ ማሮች ልጅ አለማቋረጥ ለሚፈጸመው የዘር ጭፍጨፋ ቀዳሚ ተጠያቂው ሀገርን በበለነት የሚመረው መራለ ብሎ የሚያዘው ጭፍጨፋው ጸረ ህዝቡ ኮሎኔሉ ሲሆን ቀጥሎ ደግሞ ግብራበሩ ወይም ደግሞ አስፈጻሚው ኦህዴድና የቀረው ደግሞ በምስል በግዞት ወይም ደግሞ በመግዝትነት አማራን እመራለ ብሎ የሚያስበው ቅዠታሙ ብአዴን ነው። ስለዚህ እነርሱን በግልጽ መታገል የተሳነን ለምንድነው? አገር ያለ መስዋዕትነት አትቀጥልም። ስለዚህ የሚያስፈልገው ሁሉ መስዋዕትነት ለመፈጸም በተራጅ አግራብ ወደ ትርጉ ከገባን በኋላ ኢትዮጵያን ማዳን እንችላለን። ከሰሞኑ የአራት ወር ህፃን ላይ ቢላ የሚያሳርፍ የዓለማችን ፈሪዎች ዘመቻ ምኒልክ የሚለውን ብራንድ ሲሆን እጅግ ተመልክቻለሁ። ባትደክሙ ይሻላል። እንዲያውም አንድ እውነት ልንገራችሁ፣ የኢትዮጵያ ችግር አሁን ላይ የሚፈተው በዘመቻ ምኒልክ፣ በዘመቻ ቴዎድሮስ፣ በዘመቻ በላይ ዘለቀና በዘመቻ አሳምነው ጽጌ እንዲሁም በሌሎች ንጹሃን ኢትዮጵያውያን ብቻ ነው። ሀገር እየፈረሰ ወገን እየረገፈ በየመሸታ ቤቱ የምትመጠመጡላ ወየውልህ። ተነስ፣ ተደራጅ፣ ሰልጥን፣ ታጠቅ፣ ስትጨርስ ዘመቻውን ተቀላቀል። አበቃ። አማራው የንጹሃን የግፍ ሞት ካንገበገበ ባዕዲናዊነትን ከውስጥህ አውጣ። ባዕዲናዊነት ወይም ብልጽግና ማለት የኮሌሉ ማረጃ ቢላዋ ካራ ነው። የአባቶቻችንና የእናቶቻችን ግፍን የመጸየፍ ለእውነት መቆምና ለፍትህ ሞኝነትን በምስር ወጥ መሸጥ ማለት ነው። በአዲናዊነት በህወሓት የእብሪት ወራሪ የአማራ ህዝብ መከራውን ሲያይ በአርሶ አደሩ ላብ ላይ እጣ የሚጠጣል የነዋይ አላፊ ወይም ደግሞ ለሆዱ አደር ነው። አሁንም በንጹሃን ደም ላይ ቆሞ ስልጣኑን ሹመቱን ፕሮጀክቱን ጥቅሙን አሻግሮ ማየት ነው። በአዲናዊነት ማለት ወሬነት ነው። አለቃን ላለማስከፋት ወንድምን የመስዋዕት በግ አድርጎ ማቅረብ ማለት ነው። በአዲናዊነት ይህንን ወንጀልን በስልም ያለመጥራት ግፍን ይህን ግፈኞች የመሸፈንና ተጠያቂነትን የማጥፋት ተግባርን ካለቀው ተቀብሎ በድምፅ ማጉያ የሚለፍ ነው። እውነቱን ዘንግቶት ሳይሆን ወሬነቱን ለማረጋገጥ ነው። በአዲናዊነት ማለት ፈሪነት ነው። በፍራስ ቆፈን ውስጥ ደግሞ ሲወጣበት ማብረሰብ ግፍ መከራና ስቃይ ላይ የዝሆን ጆሮ ይስጠኝ ማለት ነው። ነገር ግን ይዘገያል እንጂ ይህ ግፍ ይመልሳል። በአደንነት ማለት ቁሚለታለሁ ለሚለው ህዝብ የመቅጫ መሳሪያ መሆን ማለት ነው። ከአመታት በፊት ባነበብኩት ጽሑፍ ላይ በአዲን የተፈጠረው የአማራን ህዝብ ለመቅጣት ነው ብሎ የጻፈውን ጸሐፊውን አስታውሱ። መከራው የበዛው የአማራ ህዝብ የራሱ ልጆች ሆኑ በአዲናውያን የቶቻቸውን ለማስደሰት በቀጣም ሆነ በተዘዋዋሪ ዝም በማለትና የሥራቱ አካል በመሆን መከራውን ያበዙታል። በአዲናዊነት ዋናው በአዲን ላይ ብቻ ያለና የሚታይ ከመሰለን ተሳስተናል። ዋናው ውስጥም ሆኖ በአዲናዊነት እምቢ የሚሉ እንዳሉ መርሳት የለብንም። ነገር ግን ከዋናው በአዲን ውጭ በአዲናዊነት ማለት በአማራ ስም በተደራጁ ፖለቲካ ፓርቲ፣ ሲቪክ ማህበራት፣ ምሁራን፣ መማክርት ወዘተ ውስጥ ያለ ነው። በአዲናዊነት በእምነት ሃይማኖት ተቋማት ውስጥ አለ። የጎደሩን ችግር የእምነት ተቋማት ምላሽ ይሰጣል። በአዲናዊነት በሌላ ተቋማት ውስጥ አለ። አልቅሱ ካተባሉ የሚያለቅሱ አላግነታችን ያልተረፉ ሌሎች። ስለዚህ ወዳጅ የአማራ የግፍና የሞት ክንግብስ በዚገኞች ታሪክ የሚደግምበት ጊዜ ሩቅ አይሆንም። ስለዚህ በመደራጀት በህቡ በመንቀሳቀስና ራስን በማብቃት በእውነት በመሰል አካሄድ በተማራ አእምሮ በመመራት በተደራጀ አግባብ አንድ በመሆን ኢትዮጵያን የምናድንበት ጊዜው ሩቅ ስለማይሆን አሁንም ከባለታሪኩና ከአባቶቻችን ካስረከቡን አሁንም በርካታ ምሁራንን አቶ ከያዘው ከነባሩ የሀፓ መስመር ጋር በመሰለፍ ኢትዮጵያን እናድን።
አድማጮቻችን በማስከተል የምናሰማው በሃማ ቱማ የቀረበው ሀቡ ፖለቲካ ትናንትን ረስቶ ነገን ፍለጋ ከአመታት በፊት መቅረቡን በግንዛቤ በማስገባት እንድታዳምጡት እንጋብዛለን። ሀቡ ፖለቲካ ትናንትን ረስቶ ነገን ፍለጋ በሃማ ቱማ። አለመታደል ሆነና ሀቅ ያንቀነውና ነጋጠባ ሀቁ ሲነገር የሚያማቸውና አልፎም አንቆ የሚያስጓራቸው ጥቂቶች አይደሉም። ሂስና ወቀሳ ስድብ እየመሰላቸው ለምን ተደፈርን? ክቡራን የፖለቲካ ጣዖቶችን እንዴት ደፍራችሁ ተቻችሁ በሚል የሚያወግዙን የተተቹት በጠላትነት የታዩ መስሏቸው ኦኦ የሚሉ ግን ሀቆ ሲመረመር ደግሞ የፖለቲካ አልፋና ኦሜጋን አጣጥመናል ቢሉም ገና የፖለቲካ ሀሁን ያልቆጠሩ መሆናቸውን ተወደደም ተጠላም መናገሩና መጻፉ የሚታለፍ አልሆነም። በበኩላችን ትግል ብለን ስንጀምር ጣዖትን ማንኮታኮቱ ግዳጅ ነው ብለን የተነሳን በመሆናችን ጫጫታው እንብዛም አላወቀንም። ብሬኑ ቢንጫጫ መጥፋቸው ቢያጓራ ለምን ይደክማሉ እኔ እንደው አልፈራ ያለውን አርበኛ እናስታውሳለን። እንዲያው ወያኔ ከተቃዋሚው የበላይ መስሎ ለመታየትና በስልጣንም ለመቀጠል የቻለው ከሞላ ጎደል የፖለቲካውን መድረክ በቁጥጥር ለማስገባት በመቻሉና የፖለቲካውን ትኩረትን በተመለከተም ቃኚ እኔ ነኝ ብሎ መሰየም በመቻሉ ነው። ወያኔ ይህን ለማድረግ በቅድሚያ የራሱን ግብ ጠንቅቆ ከማወቁ ሌላ ጣላት ያለውን ህዝብና ድርጅቶችንም በተመለከተ ምን ማድረግ እንዳለበት በመረዳቱ ነው። የኢትዮጵያን ህዝብ በአብዛኛው ጣላት ብሎ በመፈረጁ ገና ከደደብ ጀምሮ የተነሰሰው ፖለቲካ ከፋፍለህ አዳግ ግዛ ነውና ለስልጣን ሲበቃ የክልልና የአንቀጽ 39 ፖለቲካን አሳፈነ። ለወዳቸው እና ለስልጣን ፍርፋሪ የሚያድሩትንም አውቆ በዚሁ መልክ ገዛቸው። አንድ አዛውንት ፕሮፌሰር እነመለስን ልጆቼ ብለው በለንደን ስብሰባ ድጋፍ መስጠታቸውንም የምንረሳው አይደለም። በሰኔው 83 ጉባኤም በፈረደበት አማራ ላይ ሲደነፋ ከፕሮፌሰር አስራት በስተቀር የተሰበሰቡት ሁሉ አብረውት አጓሩ። የሚሾሙት ተሾሙ፣ ወንበር ቢጤም ተሰጣቸው። ወያኔ ማራቅ ያለበትንም ያውቅ ነበርና አይገዙልኝም ያላቸውን ደግሞ አሳደደ፣ ገደለ፣ ደብዛ ጠፋ፣ ህገወጥ ብሎ አገደ። በጫጥቃሚነት ቢታማም መለስ ዜናዊ ህዝብ ይወደኛል በሚል አጉል ቅዠት ለደቂቃም ቢሆን ባለመሸነፉ ህዝብን መግዛት በፍጅት በሚል አፈናውንም አላልቶት አያውቅም። በዚህም መሰረት ብልጣብልጡ ወያኔ ተቃዋሚን እየከፋፈለ የተቃዋሚን ትኩረት ከዋናው ነጥብ ወደ መለስተኛው ድምጻችን ተቀማ መሆኑ ቀርቶ የታሰሩት ይፈቱ ለምሳሌ እያደረገ ቀጥሏል። ለምሳሌ ወያኔን በትጥቅ ገና ከመጀመሪያው መፋለም ሲገባ የሰላም ትግል ወይስ የብረት ትግል የሚል አጓጉል ክርክር ከፍቶና አስከፍቶ ዱላ አታንሱ መላይ ይሻላል ባዮችን ኮልኩሎ ሲያደናግር ሲከፋፍልና ሲያደናቅፍ ቆይቷል። ዛሬም ዋናው የትግል መፈክር ወያኔን ከስልጣን ባስቸኳይ ውረድ መሆኑ ቀርቶ በይስሙላ የምርጫ ጋጋታ መጠመድን ያው ወያኔ ይሸነፋል በሚል ቅዠት አምኖ መሳተፍን አስፍኗል። በየታሪክ ማጣፊያ ላይም ቁም ነገሩ አልጫ የሆነ ትናንትን እየረሳን ነገን መቀማጥ ዕጣ ክፍላችን ሆኖ ተሰቃይተናል። የ66ቱ የ83ቱ ይቅርና የ1997 ተዘንግቶ እነሆ በ2002 ዓመተ ምህረት ስህተትን ለመድገም የተነሱትን መታዘብ ግድ ሆኗል። በየጊዜው ተቃዋሚ ኃይሎችን የምንተቸው ወያኔ በራሱ ድክመት እየተሸረሸረ ባለበት ከውድቀት የሚድነው በራሱ ጥንካሬ ሳይሆን በተቃዋሚዎች ድክመት መሆኑ ተደጋግሞ የተነገረና ትክክልም ግምገማ በመሆኑ ነው። ጠጣሩ እንዲላላ የላላውን ወጥር ነውና መሰረታዊው ምክር ተቃዋሚ ኃይሎች ድክመታቸውን አስወግደው እንዲጠናከሩ መተቸታቸው ተገቢ ነው። ድክመት ስንልም በቀቢጸ ተስፋ ተይዘውና ጨለምተኛነትን ጌታ አድርገው ትግሉ ገና ሳይፋፋም የደከሙት እንደሚሉት ሁሉም ከንቱ ነው ለማለት ሳይሆን የድርጅቶችን ጥንካሬና የማይካድ አስተዋጽኦ በግምት ይዘን ግን እየጎዳ ያለውን ድክመት በመጥቀስ መወገድ አለበት የሚለውን መልእክት ለማስተላለፍ ነው። የ1997ቱ ምርጫ ውጤት የተፈለገውን ግብ ባይመታም የታገሉት ድርጅቶች ቅንጅትና ህብረት ያደረጉት አስተዋጽኦና ጥረት በቀላሉ የሚገመትና በስህተትና ድክመት ደረጃ ብቻ የሚፈረጅ አለመሆኑም መታወቅ ያለበት ነው። ዛሬም ቢሆን በክህደት ጎዳና ተሰማርተው ከወያኔ ጋር በተለጣፊነት የሚሰሩትን ስናወግዝ በፖለቲካው መስክ ስህተት የሚፈጽሙትን ሆነ በምርጫው በመሳተፍ የሆነ ውጤት እናመጣለን ብለው የሚጠሩትን በጅምላ ማውገዙ ከዓላማችን ውጭ ነው። የድርጅቶች ሁሉ ጠንካራ ጎናቸው ወያኔን እያናጋው ነውና ወያኔ ጠንካራ ነው ሀገሩን ሁሉ ተቆጣጠረው ብሎ መላቀሱ ስህተት ይሆናል። ያለውን ተጨባጭ ሁኔታም አለመገምገም መሆኑም ግልጽ ነው። ነገሮችና ሁኔታዎችን በሚዛን ማየት ይሻል። በዚህ መሰረትና አጥር ክልል ውስጥ ነው ትችት ለማቅረብ የሚሞከረው። የፖለቲካ ንቃት በደከበበት ደግሞ አሉባልታና ጥራዝ ነጠቅነት ይሰፍናል።
የፖለቲካው መድረክ የጨረባ ተስካር ሆኖ ይዘባረቃል። ይህን ለማስወገድ ራሳችንን መገምገሙና መተቸቱ አስፈላጊ ነው። የላላውን ለመወጠርና ጠጣር ነኝ ባዩን ለማላላት ወያኔን ለማሸነፍ ከወያኔ ተጻረው የቆሙት ኃይሎች ሲተከሱ ግን ስህተትን ነጋጠባ የሚደግሙት ተመክሮ ጠፍቶ ሳይሆን እቅጩ ሲነገር የፖለቲካን ሀቡ መጨበጡን ሆነ ከተመክሮ መማርን አሻፈረን ስላሉ ብቻ ነው ብንል ማጋነን አይሆንም። ነገ ግንቦት 23 ቀን ያልተጠበቀ ሁኔታ ከተከሰተም የድርጅቶቹ ዝግጅትና የተነሱ አመጾ ጥሪ ሳይሆን እንደ 1997ቱ በህዝብ በራሱ ቁጣና መነሳሳት ምክንያት የሚከሰት ነው። በመጪው ምርጫ መሳተፍ ከድክመትና ስህተት እየተቆጠረ ያለው ይህን ሂደት ተቃዋሚዎች የሚጓዙበት ወያኔን ለማጋለጥና ህዝብን ለማደራጀት መጠቀሚያ ይሆናል በሚል ሳይሆን በምርጫው በመሳተፍ ለውጥ ይመጣል ብለው አማኞች በመሆናቸው ነው። ተቃዋሚ ኃይሎች ጠላትና ወዳጅ ማን ነው በሚለው መሰረታዊ ጥያቄ ላይ ተገቢው አቋም ኖሯቸው በሥራና ስምሪት ክፍፍል ደረጃ አንተ አንቺ በህጋዊ መድረክ ሌላው ደግሞ በሁለገቡ ብለው ቢሰማሩ ኖሮ ማለትም ሁሉም ወያኔ ጠረ ህዝብ አገዛዝ ነው ብለው አምነውና በመውደቁና መወገዱ አስፈላጊነት ተስማምተው በነበር ምርጫውን ይበልጥ ወያኔን ለማጋለጥ መጠቀሚያ ማድረግ በተቻለ ነበር። ይህ ግን አልሆነም። የፖለቲካ ሀሁ ግድ የሚለውን ትምህርት መማር አቅቷቸው የተገኙት ክፍሎች ግን ከመደራደር በፊት የመደራደሪያ እቅዳቸውን አጋልጠው ራሳቸውን ለጥቃት ሰጥተው ያረመኔ ልቡ ቀጋ መሆኑን ዘንግተው በወያኔ ተደናግረው ከደጋፊዎቻቸው ተነጥለው ተጣልተው ወዳጅ ብለው ያልሆነውን አቅፈው ጉዞ ሳይጀምሩ እየተደናቀፉ ሲወድቁ አይተናል። ምሳሌ፣ ሁሉም የፖለቲካ እስረኞች ይፈቱ ማለት ሲገባ የራሳችንን ብቻ ነው ይፈቱ የምንለው በማለት ወይም ከኢህአፓ ውስጥ ብቅ ያሉ አንጆች እንዳሉት የፖለቲካ እስረኞችን ጥያቄ በኋላ እንጂ ዛሬ ማንሳት የለብንም ብሎ ከሩቁ በመጎንበስ የፖለቲካ ድርጅት መሪ በህገወጥ መንገድ ታስራ ያለች ተፈታች ታሰረች ምርጫ እንገባለን ብሎ በመማማልና ለድርድር እንኳን ባለመግደርደር ምን ተይዞ ጉዞ ወይም አፈወሪሳ እንዲሉ በገዋ በባዶ ደንፍቶ ጠላት በማብዛት ያገራችንን ያከባቢ ሁኔታና ዓለም አቀፉንም ሁኔታ ባለማጤን ያለውን አደጋ ለመገንዘብ ባለመቻል አቦሸማኔው እየመጣ ቀሪጥይትን በጥንቸል ላይ በመጨረስ ትጥቅ ትግል የጀመሩትን ከወያኔ በፊትና በላይ ማውገዝ ታግሎ ለሀገር መስዋዕት በጅልነት በመፈረጅ የተሰውትን ማብጠልጠል ትናንት የመሪነት ብቃት የሌላቸው መሆናቸውን ያረጋገጡትንና ህዝብን የከዱትን ዛሬ መሪ ነጻ አውጪ ብሎ ማቀፍ ወያኔ ማንነቱን ከምርጫ አንፃር በ1997 ዓመተ ምህረት አሳይቶ ያኔ የገደላቸው ወገኖችን ደም ሳንበቀልና ያኔ የታሰሩት ዛሬም በየጉድጓዱ እየተሰቃዩ ባለበት አለ ተገቢና በቂ ቅድመ ሁኔታ በምርጫ ለመሳተፍ መሯሯጥ ምርጫ በመግባት የወያኔን እድሜ እናፋጥራለን ብሎ መቃዠት ወዘተ የታዩት ሁሉ የሚተከሱ ናቸው። በዚህ ገጽ በርካታ የተቃዋሚ ድርጅቶች መሪዎች በየጊዜው በተሰጡት መግለጫ የተጋለጠ ነውና መድገሙ አስፈላጊ አይሆንም። በባዕድ ሀገር ያለው ደግሞ አላፊ አግዳሚው ለጆሮ የሚስማማ ከበሮ ሲደልቅለት ምራኝ ምራን ብሎ መነጠፍና መታደል ጠባዩ የሆነ መምጣቱ በመጠቀሱ ያው ውርጅብኝ ቢከተልም ሀቅ ሀቅ ነውና መነገሩ ግን አስፈላጊ ነው። የፖለቲካ ሀሁ ጠላትህን ወዳጅህን በቅድሚያ እወቅ ይላል። ወያኔ ጠላቶቹን ያውቃል። ኢትዮጵያና ህዝቧ ጠላቶቹ ናቸው። አንዳንዶቹ ተቃዋሚዎች ግን ወያኔ ወዳጃቸው ይመስላቸዋል። አንዳንዶቹ እንዲያውም ተቃዋሚ አትበሉን ወያኔዎች ወንድሞቻችን እህቶቻችን ናቸውና ተፎካካሪ ነን ይሉናል። ወያኔ ጠላት ነው ስንል አሮጌ ፖለቲካ ነው ሰልጥኑ ብለው ይወርፉናል። መሰልጠኑ ጫንቃን ለባርነትና ለውርደት ማመቻቸት ሆኖብን ከበደን ብንላቸው አይገባቸው። ተዋደዱ የሚሉ ነገር ዓለሙ ያልገባቸው ዘፋኞችም አሉ። ቀለበት መንገድ ፎቆች ቪላዎችን እዩ። አርሶ አደሩም የእጅ ቴሌፎን ይዟል። ትናንት በታገላችሁበት በቋራ ፋሊያ ወይም ቴዎድሮስ ከተማ ሳይቀር እኮ ቴሌፎን ገብቷል ብለው ይገስጹናል። ምን ማለት ነው ይህ ሁሉ 14 ሚሊዮን ህዝብ በተራበበት ሀገር 35000 በላይ በታሰረበት ሀገር መብት በተረገጠበት ሀገር የህግ የበላይነት ባልተከበረበት ሀገር ዘረኝነት በሰፈነበት ሀገር ጭቆና በከፋበት ሀገር ስንላቸው መልስ የለም። ለነሱ ለጥቂቶች አምሯልና ለኛ ማስቀየሙ አይረዳቸው። ህሊና ደግሞ ከተፈናበተ ጊዜ አልፏልና የብዙሃኑ እንባና ተቆቃ በሆድና ጥቅም ታፍኗል። ነጋ ጠባ ኢኮኖሚው አደገ ተመነደገ የሚሉን የሁሉ ሚሊዮን ህዝብ እንዴት ለረሃብና ለከፋ ድህነት እንደተጋለጠ አይናገሩም። ሆድና ዘረኝነት ከትቢያና ውርደት ጥሏቸዋል። የፖለቲካ አሁ ከተማርን ግን በቅድሚያ ተጨባጩን ሁኔታም ጠላትንም ማወቅ ወሳኝ ይሆናል። ማወቅ ማለት ደግሞ ይዘቱን ጠባዩን ድግመት ጥንካሬውን ማለት ነው። በሌጣ ፍንተና ማብቃት አንገደድም። ወያኔ ከተመሰረተ ጀምሮ ስለዚህ ከይሲ ቡድን የተባለውን አልሰማንም ብንል እንኳን ስልጣን ከያዘ ወዲህ የፈጸመውን ወንጀል ረሳን ብንል እንኳን አደባባይ ኢየሱስን አንዋር መስጊድን ወተር አርባ ጉጉል ጋምቤላን ኦጋዴንን ህዝብ መጨፍጨፉን ወዘተ ማን ፕሮፌሰር አፍራትን አፈፋ ማሩን ተስፋዬ ታደሰንና ሌሎችን እንደገደለ ማንም አልነገረንም ብንል እንኳን ትናንት በ1997 ዓመተ ምህረት ስንቱን ንጹህ ዜጋ የጨፈጨፈውን ወያኔ አናውቀውም ማለቱ ሊፈቀድልን አይችልም፣ ሆዳችን ህሊናና አንጎላችንን አንቆ ካልገደለ በስተቀር። የፖለቲካው መድረክ የተጨናነቀው የፖለቲካን ሀሁ በማያውቁ ግና ራሳቸውን ምሁር፣ ልሂቅ፣ ዶክተር፣ ፕሮፌሰርና መሐንዲስ የሳይንስ አዋቂ በሚሉ ነው። እና ጅሬን ደግሞ ለስለስ ብሎ መናገሩም ክብረ ነክ ከሆነ ሁሉ አድሯል። በምሁሮች መቅናት ነው ያሉም አሉ። ግን ሀቁን ተናግሮ የመሸበት ያድሯል ነውና አወቅን ባዮች የሰፊውን ህዝብ ንቀው ሲውገረገሩ እየደረሰ ያለው በደልና ጉዳት መጠቀሱ አስፈላጊ ነው። ህንጻ ግንባታና ፖለቲካን፣ ከብት ህክምናና ፖለቲካን፣ መሐንዲስነትና ፖለቲካን፣ ቀዶ ጠጋኝና ፖለቲካን ወዘተ ምን እንዳቆራኛቸው ማስረዳት ከባድ ነው። ቀጥታ ግንኙነት የለምና ዛሬ ሟቹ ታዋቂ ዘፋኛችንና የወያኔ ወዳጅ አረባዊ ነጋዴ የክብር ዶክተር ቢባሉም ሚሊዮኖች ይህን ከስም ቀጥሎ የሚለጠፍ ነገር ስለሌለን ተለጣፊ ባላቸው ተንቀን ልሂቅ ዶክተር የሚባለውን አጨብጭባችሁ ተቀበሉ እየተባልን ነው። ፖለቲካ የጡረታ ጊዜም መዝናኛ ሆኗል። ለረጅም ዓመታት ከፖለቲካ ወርቀው የግል ኑሯቸውን ሲያሳድዱ የቆዩት ድንገት ብልጭ ሲልባቸው ደግሞ ወደ ፖለቲካው መለስ ሲሉና እኛ የተሳል የተለጠለጥነው ፖለቲከኞች የምንለውን አድምጡ ብለው ያተክሩናል። ሌሎች ደግሞ ወያኔ ጋር ሄደው ደፋ ቀና ብለው ቆሻሻና ዘረኛ ጫማን ስመው መሬት ሊመሩ ንግድ ፈቃድን ሊያገኙ በወገንና ሀገር እንባ ላይ ሊከብሩ ሞክረው ሲከሽፍባቸው ተመልሰው ዓለምንም ጸጸትና ይቅርታ የህዝብ ወገን ነን ብለው የሚጮሁና በዚያውም ጥፋታቸውን እየደበቁ ያሉ አሉ። ትናንት በአዲስ አበባ ሸራተን አስረሽ ምችው፣ ነገ በዋሽንግተን ዲሲ መሰለፍና ዩደን ባይነት ብዙም አያዋጣም። ይባስ ብሎ ደግሞ ትናንት ከመለስ ዜናዊ ጋር ሆነው ሀገር ወዳድ ዜጎችን ያጠፉ፣ ታጋይ ወገኖችን የገደሉ፣ በወያኔ ወንጀል የተካፈሉ ዛሬ ከግለሰብ መለስ ጋር ተጋጨን በሚል ህዝባዊ ሆነናልና መሪያችሁ ነን ሲሉ እልል የሚሉ የፖለቲካ ሀሁ ያልገባቸውም በርክተዋል። ግለሰቦቹ ህዝባዊ ለመሆን በቅድሚያ ዘረኛውን የወያኔ ፖለቲካና መስመር ጸረ ኢትዮጵያ ብለው ማውገዝና ኢትዮጵያዊ ፖለቲካን በግልጽ መቀበል ይኖርባቸዋል። ደብዛቸው የጠፋ የፖለቲካ ድርጅቶች መሪዎችና አባላት የት ደረሱ ሲባል አናውቅም ማለቱ ፍሬ ቢስ ነው። ወያኔ ስንል መለስ ዜናዊ ብቻ ለመሆኑን እናውቃለንና በወንጀል የተሳተፈ ግለሰብ ከሁሉም በፊት ንስሐ መግባት አለበት። ይህ ባልሆነበት ገዳይን ነጻ አውጪ ብሎ መቀበል ወያኔን ነጻ አውጪ ብለው የተቀበሉ የፈጸሙትን ስህተት መድገም ይሆናል። ስህተቱን ነጋጠባ ለሚደግም ደግሞ ብዙዎች የሚያዝኑለት አይሆንም። በሌላ በኩል ደግሞ የሞትን ክፉነት በቅድሚያ የሚያውቀው ሟቹ ነው እንደተባለው መከራና ሰቆቃ ባልደረሰባቸው ሁሉን ቻይ መሐሪና ይቅርባ ይመስለው ቢሰየሙ የሚገርም አይደለም። እሳቱ አልጠበሳቸውምና ነው። ወያኔ ወንድም እህት ጓዳቸውን አልፈጀባቸውምና ነው። ምን አጠፉ ሲሉ ወይም በሰማዓት ላይ ሲሳለቁና ሟቾችን ሲወቅሱ ማለትም በቁስላችን የጋለ ብረት ሲያስገቡ ችግራቸው አለመቁሰላቸው ነው። የሰው ቁስል አይነዝርም ሆኖ ነው። እስቲ እንጠያየቅ። የሌሎቹ ይቅርና ወጣት ሽብሬ ለምን ሞተች? የናበራሽ ይቅርና ብርቱካን ለምን ታሰረች? በወያኔ እስር ቤት አለፍትህ የሞቱት ይረሱና በቀይ ሽብር የተገደሉት መገደላቸው ሚካድና በ1997 ዓመተ ምህረት በገፍና በግፍ የተረሸኑት ከ200 በላይ ዜጎች ጋምቤላ፣ አደባባይ ኢየሱስ፣ አሰቦት፣ ምስራቅ ወለጋ፣ ወተር፣ አንዋር መስጊድ፣ ኦጋዴን ለምንስ የምናስታውሰው ሁሌም ጎደሎና ያልተሟላ ይሆናል? ለምንስ ወንዝ ሊወስደን ሲል ቀጠማ መጨበጥ ይቀናናል? ለምንስ ችግሮቻችን ብለን ልንመካባቸው የተነሳንባቸው ግለሰቦች ታሪካቸው የዝንጀሮ መቀመጫ ወይም አስቀያሚ ሆኖ ያስቸግራል? አስመሳይ ነጻ አውጪዎችን ያበቡ ባዮች አፋቸውን በሬት ሊያጥቡ አይገባምን? ዛሬ ንስሐ ያልገቡ ወያኔዎችን እያዳነቁ ተቀበሉ የሚሉንስ ለመሆኑ ህሊናቸውን መርምረዋል? ክህደቱ ስርየቱ ለምስ ይሆናል? ያንዲያው አይበቃም? በግ እንኳ በኃይላል የተባለው ተዘንግቶ ለወንጀላቸው እባካችሁ ማሩን አጥፍተናል የማይሉና ይባስ ብለው የተፈጸመውን ወንጀል አልተፈጸመም የሚሉ እንዴትስ የህዝብ ነጻ አውጪ ይባላሉ? ከ200,000 በላይ ህይወት ያጠፋን ሽብርና ሚሊዮኖችን ያቆሰለን ግፍ የሚክዱ እንዴትስ የፖለቲካ መሪ ነጻ አውጪ ይባላሉ? ግፉ አልበዛም? ኃጢአት ሲደጋገም ጽድቅ ሆነብን? ፖለቲካ ለምርጦች ወይም አንዳንዶች እንደሚሉት ለሊቆች ብቻ ነው ባንልም ፖለቲካ ከባድ እንቅስቃሴ ነውና ዝግጅትና ንቃትን ይጠይቃል። በተለይ ድርጅትን እናንቀሳቀሳለን፣ ትግልን አጠናክረን ህዝብን ለድል እናበቃለን ከተባለ ስምሪቱን እንደ ትርፍ ጊዜ ፍራ መውሰዱና በቀላሉ መያዙ ፍሬ ቢስ ነው። ወያኔ ፖለቲካ የሞት ሽረት ጥያቄ ሆኖ ስለሚያስጨንቀው 24 ሰዓት ሙሉ ግቡን ለማሟላት ተንኮል ሲሸርብና ሐሰት ሲያሰራጭ ሲከፋፍል ሲያስር ሲገድል ይታያል። አይተኛም ብንል ሁኔታውን ይገልጻል። ፖለቲካን በሙያተኛነት ይዞታል ማለትም ምን እንችላለን? በመሆኑ ተጻራሪዎቹ ወይም ለህዝብና ለሀገር መሰረታዊ ለውጥን እናመጣለን ብለው የተነሱ ወገኖች ፖለቲካን በጥራዝነት ተቀነደ ደረጃ ባላዋቂ ፋሚነት ልጅ የጫረው እሳት በመሆን እንደ መዝናኛ በመቁጠር ይዘው ሊነሱ አይችሉም። የፖለቲካ ሀሁ ያልገባቸው ክፍሎች ጥላቻን ያወግዛሉ። ተዋደዱ፣ ተፋቀሩን ይሰብካሉ። ነብር ፍየልን ሲያቅ ጅብ አህያን ሲስም ይታያቸዋል። ቅዠት። ወያኔ በስልጣን የቆየው በህዝብ ላይ ጥላቻውን በማርገብ በማለስለስ ሳይሆን በማጠናከርና በማባባት ነው። ትግል የራስ ግብዣ አይደለም ተብሏል። ተቃጥፎ ወደድኩሽ ወደድኩ መባባያም አይደለም። የህዝብና የሀገር ፍቅር ለትግልና መስዋዕትነትን ለመድፈር መንስኤ ቢሆንም ትግል በጥላቻ ላይ የተመሰረተ ነው። የጭቆና ጥላቻ፣ ጨቋኝን ጥላቻ። ጠላትን ወዶ ትግል የለም ኖሮም አያውቅ። ሰላማዊ ትግል ከተባለ ሌላ ጠላቱን ጠልቶ ያልተነሳ ወደ ድል አይጓዝም። በመሆኑም የወያኔን አገዛዝ ጠልተንና ልናወድመው ቆርጠን መነሳት አለብን ማለት ነው። የመለስ አገዛዝ በደም የተጨማለቀ ወንጀለኛ ቡድን ነው። መጠላት ሲያንሰው ነው። መንጌ የሚሉ ቀልደኞች ከፍርፋሪው የተቋደሱ ብቻ ናቸው፣ ያልደረሰባቸው፣ ያልቆሰሉ፣ ያልተጎዱ። የፖለቲካ ሀሁ ጠላትህን እወቅ፣ ጠላትህን ጥላ፣ ልታጠፋውም ቆርጠ ተነሳ ይላል። ይህንን መሰረታዊ ሀቅ እየተቃወሙ ጠላት አትበሉ፣ የአገር ልጆች ነን፣ ጠላቶች አይደለንም ወዘተ የሚሉ ሁሉ ትጥቅ አስፈችና የባርነትን ቀንበር ላያችን ላይ አደላዳይ ናቸው። ቢወዱትም የማይወድ ስርዓት መሆኑን ሊሸፋፍኑ የሚጥሩ ነጋ ጠባ የሚያዋርደንና የሚገለን ስርዓት መሆኑን የሚዘነጉ የተገደሉትንና የታሰሩትን ሁሉ የሚረሱ። ለዚህም ነው ተቃዋሚ ኃይሎች ሁሉ እንዋደድን ሳይሆን በጠላታችን ላይ አመረን እንነሳን መስበክ ያለባቸው። ይህ ነው ተገቢው ፖለቲካ። ለዚህም ነው ቀስ በቀስ ወያኔ ህሊና ገዝቶ ይሻሻላል ማለትም መሰረተ ቢስ ሆኖ የሚገኘው። ለምርጫ ተብየው ቀልድም ያን ያህል ገንዘብ መባከኑም አላግባብ ሆኖ የሚከሰተው። ቀደም ለማለት እንደተሞከረው የፖለቲካውን መድረክ ወያኔ በየጊዜው ዋና ጥያቄ ብሎ በሚያፈነዳው እያተራመሰ ዜጎችን ማደናገሩን እየቀጠለ ያለ ነው። የመወያያ የመጮሃ ርዕስ ሰጪ ወያኔ ራሱ ይሆንና እይታችን ዋናውን ነጥብ ትቶ በመለስተኛ ጉዳዮች ላይ ያተኩራል። በ1997 ዓ.ም ምርጫውን አጭበርብሮና የህዝብን ድምፅ አፍኖ ባለበት ህገ ወጥነህና ከስልጣን ወረድ የሚለውን መፈክር የታሰሩት ይፈቱ በሚል እንዲሸፋፈን አደረገና ብዙዎች ዋና ተልእኳችን የታሰሩትን ማስፈታት ነው ብለው ሲጮሁ ቆዩ። አንዳንዶቹም ማይባስ ብለው ይህንኑም አጥበው ይፈቱ የምንለው የራሳችንን እስረኞች ብቻ ነው ብለው ራሳቸውን ለትዝብት ዳረጉ። በቅለው ተፈርቆ ባረጀ ኮርቻ ላይ ኡታ የሆነ መቸገራችን አልቀረም። የድርጅትን ምንነትና ሚናም በተመለከተ ተገቢው ግንዛቤ ባለመኖሩ ፖለቲካው ያልነው መደነባበሩ አልቀረም። ከአያሌ ዓመታት ውድ ተመክሮ በኋላ አሁንም ብቸኛ መሪ ድርጅት የሚለውን አጓጉል ንግግር እንዳሉ አሉ። በ1997 ተመክሮ እንዳየነው ስብስብ እኔ እንጂ ሌላ ማን አለና ብሎ ሲኩራራና ትብብርንም እምቢ ሲል የደረሰው ጉዳት የሚረሳ ሊሆን አይገባም። ዛሬም አንድን ድርጅት ብቸኛ የህዝብ ድርጅትና መሪ ብሎ ማቅረቡና በዚህም ተወስኖና ተቃይንቶ ሌሎችን ማስቸልቸሉ ጠቀሜታው ለወያኔ መሆኑን ገና ያልተረዱ አሉ። የሀገራችን ዋና ዋና ችግሮች በአንድ ግንባር ቀደም ተብሎ በደጋፊዎቹ በተሰየመ ድርጅት ብቻ የሚወገዱ አለመሆናቸውን መረዳት ያቃታቸው አሉ። ሁሉም ሀገር ወዳድ ድርጅቶች በየፊናቸው ሆነ በትብብር ሊያደርጉት የሚችሉት አስተዋጽኦ መኖሩንም ይክዳሉ። አንዳንዶቹማ መሪና ብቸኛ ድርጅት እገሌ ነውና ሌሎቻችሁ ፈረሱ አሊያም ከሱ ተደባለቁ ብለው ይመክራሉ። የፖለቲካ ሀሁ ገና አልተቀራም። የግንዛቤ ማጠር ችግር ደግሞ ይቀጥልና የአገሪቷ ዋና ዋና ችግሮች ምን መሆናቸውም ራሱ ምስጢር ሊሆን ይከጅለዋል ወይም ለብዙዎች ይሰወራል። አገር ማዳን የሚለው ወቅታዊና ተገቢ መፈክርም ይዘቱ ይምታታና ስፋቱ ይሳትና ወሳኝ አገራችን ችግሮች እንዳይነሱ በእንቅፋትነት ማጠየቂያ ሆኖ ይቀርባል። ተልእኳችን ሀገር ማዳን ነውና በሴቶች ላይ ስለሚደርሰው በደል፣ ስለ ጎጂ ባህሎች፣ ስለ መብት ረገጣዎች አታንሱ የሚሉ አሉ። ግባችን ሀገር ማዳን ነውና በአንዳንድ ድርጅት ጥላ ስር መሰባሰብ እንጂ ስለ ሴቶች መደራጀት ለምን ይወራል? ለምንስ ድርጅቶች ይኖራሉ ወዘተ የሚሉ የተሳሳቱ አቋሞች መድረክ ላይ ብቅ ይላሉ። ሴቶች ተደፈሩ፣ መብታቸው ተረገጠ፣ ውህዳን ተሰቃዩ፣ ሰብአዊ መብትም ተገረሰሰ፣ የሕፃናት መብት ተደፈረ ወዘተ ሲባል ይህ ሁሉ ትርፍ ነው፣ ዋናው ሀገር ማዳን ነው ይላሉ። ይህ ፖለቲካዊ እውቀት ሳይሆን ያለማወቅ ምልክት ነው። የህብረተሰቡ ልዩ ልዩ ክፍሎች በየራሳቸው መደራጀታቸውና መብታቸውን ለማስከበር መታገላቸው ለምሳሌ ሴቶች እንደ ሴቶች ላባደሮች ወጣቶች ወዘተ ለደግሉ ስኬት ወሳኝ ሚና እንዳለው መሳት አይገባም። የቅንጦት ጥያቄና መፈክሮች መስለው የሚታዩት አይኑ ለተጋረደ ብቻ ነው። አገር ማዳን ሲባልም በቅድሚያ ህዝብን ማዳን ማለትም የህዝብን መብትና ሰብዕና ማስከበር ማለት መሆኑን መዘንጋት ስህተት ነው። አቀኛ አገር ወዳዶችን ከወያኔ አይነት ብሔረተኞች የሚለየው አንዱ ዋና ጉዳይ ይህ ነው። ህዝብን ማስቀደም ወይስ አዴ ብሔረሰቤ ጎጤ ማለት? የወያኔ ሰለባዎች አንዳንዶቹ ትናንት ኢትዮጵያዊ ነን ሲሉ የነበሩና ዛሬ ጠበው ወደ ጎጣቸው የተመለሱ ሰፋ ያለውን ህዝባዊና ሀገር ወዳድ አቋምን ትተው ወዲ ትግራይን ወይም ሀፍረተቢሱ እንዳለው ወርቅ ዜጋንን ማለትን እስከቀጠሉበት ደግሞ የነገው መዘዝ በወርቅ ተብየው ራሳቸው ላይ በውደቁ አይቀሬ መሆኑን ማወቅ ይገባቸዋል። ጆሮ ያለው ይስማ። ጨው ለራስህ ብለህ ጣፍት። ወያኔ የሚወድምና ያስተዛዝበናል ይሄ ቀን ያልፈና ወዘተ ማለት ይቻላል። የኢትዮጵያ ህዝብ የናቁትን ሁሉ ጊዜም የማይረሳ ትምህርት ሰጥቶ ለመስደዱ ጣሊያን ወይም ሐራሬ ድረስ መሄድ አይኖርብንም። የኢትዮጵያን ህዝብ ማንነት ግን አወቅን ባይ ዜጎች የዘነጉት ለመሆኑ ደግሞ ጥርጥር የለውም። በአፍአዊ ደረጃ አዋቂው ህዝባችን አጼው ይሉ እንደነበረው የሚወደንና የምንወደው ህዝባችን ቢሉትም ሐቁ ግን አያውቅም አልተማረም ምሁር አልሆነም ብለው ናቅ እንደሚያደርጉት ማመን አለብን። ለዚህ ነው እናውቅልሃለን የሰለጠነ ፖለቲካ ከኛ ተማር ወዘተ ብለው የሚነዘንዙት። ህዝባዊ ምሁራን በመርጦችና ለህቅ ተብዮች የተተኩ ቢመስለን ሊፈረድብን አይገባም ማለት ነው። ህዝብ የድል ባለቤት ነው። ህዝብ የትግሉ መሰረት ነው። ህዝብ አዋቂ ነው የሚባለውን ከልባቸው የማያምኑ ድርጅቶች ህዝብን ከማደራጀት አንጻር ድክመት ያጠቃቸዋል። የቀድሞ መሪዎች ህዝብ ምን አለ እረኛ ምን አንጎራጎረ ይሉ ነበር ይባላል። ዛሬ ይህ ደብዛው ጠፍቷል። ህዝብን ስማ ጎበዝ እንጂ ምን ትመክራለህ የሚለው ቁጥሩ አንሷል። ከ1997 ምርጫ በኋላ ታስረው የተፈቱት ሲፈቱ ወደ ሞተላቸውና ወደ ጮኸላቸው ህዝብ ሄደው አመሰገኑ ወይስ ወዲያውን ወደ አሜሪካና አውሮፓ ተማረ ወደ ተባለው ነጎዱ? ዛሬስ ለምርጫ ተሰለፍን ያሉ የተወሰኑ ድርጅት መሪዎች ሚያዝያ እስኪያበቃ ይህንኑ በባዕድ ነዋሪ ሲቀሰቅሱ ያውም ድምፅ ላይሰጥ አልቆዩም። ይህ በመሆኑም በባዕድ ሀገር ያለው ዜጋም በሀገራችን ፖለቲካ ያለውን ሚናና ቦታ ግምት ትቶ መገኘቱንም መታዘባችን አልቀረም። ህዝብን የመናቁ በተለይም በወደቀው የፊውዳል አጼያዊ ስርዓት ጊዜ ሰፍኖ የነበረውን ይህን ውድቅ ስሜት የማስተጋባቱ አባዜ በመስፈኑ ድርጅቶች ህዝብን አገልግል የሚለውን መመሪያ ዘንግተው ህዝብን ተጠቀምበት የተባሉ ይመስላል። በህዝብ ላይ ይኮፈሳሉ። በመሆኑም እንበልና እንደገና የድርጅቶች ውስጣዊ ይዘት ራሱ ዴሞክራሲን በሩቁ ያለ ይመስላል። ካባ የለበሱና በጣዖትነት ደረጃ የተሰየሙ ተክለሰውነታቸው የሚያደነቁር ግለሰቦች መስፈናቸው ችግር መኖሩን ጠቋሚ ነው። በባህላችን በተለይም በቆየው ደረጃ አንድ አዛዥ አለቃ መፈለጉ የነበረ ቢሆንም በዛሬው ፖለቲካ ደረጃ ድርጅት የጋራ አመራርንና ውስጣዊ ዴሞክራሲን አስቀድሞ መገኘቱ አስፈላጊ ነው። አንድን ወይም ሁለት ግለሰቦችን በሁሉም ከሃሊነት መድቦ መጎንበሱ ከዴሞክራሲያዊ ድርጅቶች የሚጠበቅ አይደለም። ዶክተር ገሌ በሚል ወይም ኮሎኔል ገሌ በሚል ክብራቸው የማይደፈር የማይገሰስ አለቆችን መሰየሙ ህዝብን መናቅና ዴሞክራሲንም መጻረር ነው። የባዕድ ቋንቋ የማይናገረው የፈረንጅ ወይም የሆነ ዲግሪ ተብዬና ዶክተር ወዘተ ቅጽል የሌለው አፈር ገፊው ሰፊውና ብዙ ወገናችን ዛሬም ቢሆን ሀገርን ለማዳን መሰረት ነው። ህዝብን ያልያዘና ያላከበረ እንቅስቃሴ የትም አያደርስም። የፖለቲካ አሁ በትግልና ሀገር ማዳን ተጋድሎ ዋናው ተዋናይ ህዝብ እንጂ ጥቂት ምርጥ ነን ባይ ግለሰቦች አለመሆናቸውን ያስረዳል። ሌላው የሰለጠነ ፖለቲካ አራማጅ ነን ብለው የሚጮሁ ክፍሎች ልፈፋ የፖለቲካ ሰዎችን እድሜ ይመለከታል። መለስም ይህን ዘፈን ሲያቀራራ የቆዩት ወይም እድሜያቸው የገፋ ለቀወጣቶች ይተኩ ብሎ ካለ በኋላ ይቅርታ እስከ ቀጣዩ 5 ዓመትማ እኔ ያለሁባችሁ ብሎናል። የሰለጠነ ፖለቲካ ማለት የቀድሞዎቹን ታግለው የተሰውትን የታገሉትን ማብጠልጠል ነው የሚሉ አሉና ያረጁ ያፈጁ ይወገዱን በጅምላ እየሰበኩ ናቸው። እነ ኔልሰን ማንዴላ ቢያረጁም መምራታቸው አይታያቸው። ወጣት የተባሉት አፈጮሌዎች ከሃዲ ሆነው ህዝብን ማስለቀቃቸውን ይረሳሉ። ዋናው ጉዳይ የእድሜ ሳይሆን ያቋም ነው። የፖለቲካ አሁን ያላወቁ ግን ሁሉም አብዩን ከመለስተኛው ያምታታሉና አብይ ያልሆነውን ነጥብ ዋና አድርገው ይዘፍኑበታል። ዛሬ የድርጅቶች ችግር መሪዎች እድሜያቸው መጥፋቱ ሳይሆን መስመራቸው ከህዝብ ፍላጎት ጋር ለመግጠሙ ነው። ድርጅቶች ለዘመናት መታገላቸው ደግሞ ኃጢአት ሳይሆን ጸጋ ነው። የደቡብ አፍሪካው የነ ማንዴላ ድርጅት የተመሰረተው በ1912 ዓመተ ምህረት ሲሆን ለድል የበቃው ከ60 ዓመት በኋላ መሆኑን ማስታወስ ተገቢ ነው። ስለዚህ ዋናው አቋምና እንቅስቃሴ ነው እንጂ የድርጅት መሪዎች እድሜ አይደለም። ይህ ቢባልም መሪዎች መተካትና ወጣቶችን ቦታ መያዝ እንዳለባቸው ክርክር አያሻውም። ድርጅቶች በርክተውና ጸንተው በመገኘታቸው እንደ ድክመት ተቆጥሮ መወገዛቸው አሳዛኝ ነው። ድርጅትን ጸንቶ ማቆየቱ ራሱ ከባድ ትግል ነው። ማቆየትም የሚደነቅ ነው፣ በተለይም ህዝባዊ አቋምን ይዘው ሳያጎበድዱ። ስንቱ ቡድን አለው አለው ብሎ ሳይውል ሳያድር ሲከስም አላየንምን? ስለዚህ ዋናው ጉዳይ ማን ለህዝብና ለሀገር ቆሟል የሚለው እንጂ ማን እድሜው ገፍቷል መሆን የለበትም። የነስፋት ነጋ ድርጅት ሌሎችን መሪዎቻቸው አረጁ ብሎ ለመተቸት አይችልም። ወያኔ ያልሆነ ርዕስና መወያያ ነጥብ አይስጠን። ነገ ምርጫ በተባለው ሂደት ህዝብ ሊነሳሳና ያልተጠበቀ ተቃውሞ ሊያሳይ ይችላል። የሚጠበቅ ነው። ህዝብ ሁሌም ባልጠበቅ ነው ያስገርመናልና ዱብ ዳጋዮን ዱብ ደስታ ቢያጋጥመን እሰየው አብሽር ነው የምንለው። ወያኔ ምርጫውን በተጠበቀው መሰረት አሸንፎ ከዚያም ተቃዋሚ የነበሩት ላይ ሊዘምት መቻሉም መጠበቅ አለበት። ከዚህ ሌላ ግን ከወያኔ ምርጫ ባሻገር እና በኋላ ምን መደረግ አለበት ለሚለው ተገቢውን ምላሽ መስጠት ደግሞ ተገቢና አስፈላጊ ነው። ወያኔ ልዩ ልዩ ግጭቶችን በመጫር የዜጎችን ትኩረት ሊዘውር መሞከሩ አይቀርም። የአባይንም ጉዳይ በዚሁ ሊጠቀምበት እየጣረ ነው። ነቅቶ ወግድ ማለት ያሻል። ወያኔን በሚፈይድ መንገድ ለመታገል ምን መደረግ አለበት ለሚለው የበሰለ ምላሽ መስጠት መቻል አለብን። የኢትዮጵያ ህዝብ ነጻነትና ፍሬት ከማንኛውም ባዕድ ቀረበ ራቀ ሊመጣ አይችልም። 18 ዓመት አይተነዋል፣ አልሰራም። በራሳችን ላይ መተማመን አለብን። ነገ ለህዝብ የሚበጅ ጊዜን ከፈለግን ዘንድ ትናንትን መርሳት አንችልም። ታሪኩን የረሳ ስህተቱን ይደግማል ነው። ስለዚህም ያለፈውን ሳንረሳ ዛሬንም ገምግመን ለብሩህ ነገ በሁላችን ጥረት በወያኔ አገዛዝ ላይ በጋራ እንነሳ የሚለው ጥሪ መስተጋባትና ምላሽም ማግኘት አለበትና አለና እንበል። Shabbat shalom.
Shabalow, 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 shab